ተቀምጠው የሰቀሉትን ቆሞ ማውረድ የሚቸግርበት ጊዜ እንዳይመጣ ሁሉም ሊጠነቀቅ ይገባል ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በሰሞኑ የሀገሪቱ ሁኔታ ላይ ዛሬ ለፓርላማው ማብራሪያ በሰጡበት ወቅት አሳስበዋል። በኢትዮጵያ አንድነት ላይ የሚመጡ ኃይሎችን ብረት ይዘን እንዋጋቸዋለን ብለዋል ጠቅላይ ሚኒስትሩ። እስክንድር ፍሬው ዝርዝሩን ይዟል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አመታዊ የሥራ አፈጻጸም ሪፖርታቸውን ያቀረቡበት ወቅት በከፍተኛ የሲቪልና ወታደራዊ መሪዎች ላይ ግድያ ከተፈጸመበት ሰሞን ጋር ተከታትሟል። እናም ከአንድ አመቱ አጠቃላይ ሰው ይልቅ ይህ ሰሞንኛ ድርጊት ይበልጥ ትኩረት ስቦ ታይቷል። በዚህ ወረስ ላይም ሰፋ ያለ ማብራሪያ ሰጥተዋል። በባህር ዳር የተፈጸመውንና የክልሉን ፕሬዝዳንት ጨምሮ በርካቶች የተገደሉበትን ጥቃት መፈንቅለ መንግስት ሊባል እንደማይችል የሚገልጹ ሰዎችን ሞግተዋል። በዚሁ ማብራሪያ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ወይም የኤፍድሪ መንግስት የፌደራልና የክልል መንግስታትን በጥምረት የሚያካትት እንደሆነ ነው ያብራሩት። እሳቸው እንዳሉት በየትኛውም ደረጃ ጥቃት ከተፈጸመ የኤፍድሪ መንግስት ተጠቅቷል ማለት ነው። በህገ መንግስቱ አንቀጽ 93 ላይ ከተደነገገው ውጪ ስልጣን ለመያዝ መሞከርም የህገ መንግስታዊ ነው ብለዋል።
ሰው አመራር ገድሎ ሲያበቃ፣ አመራር አግቶ ሲያበቃ፣ መግደልም ማገትም ሳያዝ አራት አምስት ተቋማት ለመቆጣጠር ሙከራ አድርጎ ሲያበቃ፣ በድፍረት ወንድሞቹን ከጨፈጨፈ በኋላ ለሚዲያ ተቋማት ለህዝብ አስታውቆ እርምጃ ወስናል ብሎ ሚዲያውን በእጁ እንዳደረገ የሚያስብ አካል የመፈንቅለ መንግስት አትበሉት፣ እንዴት በትክክል የመፈንቅለ መንግስት ይባላል የሚሉ ሰዎች አሉ። እንግዲህ እዚህ ጋር የተከበረው ምክር ቤት እንዲገነዘብ የምፈልገው ይሄን መፈንቅለ መንግስት ያቀዱ ያዘጋጁ የጻፉ ሰዎች እቅዳቸውን አልሰጡንም። የነሱ የዳቦ ስም እኛ አናውቀው አይደለም ሳይሆን ማለት ያለባቸው ያቀድነው እኮ እንደዚህ ነበር ብለው ይንገሩ። የሸረቡት ጉዳይ ምን እንደሆነ እኛ አናውቅም። እኛ የምናውቀው ይህ ህገ መንግስታዊ ድርጊት መፈጸሙ። መፈንቅለ መንግስትን ከየት አመጣችሁት ያላችሁ እንደሆነ 1953 ግርማሜና መንግስቱ ከወርቅ ነጋ ሆነ ያደረጉትን ህገ መንግስት እናይ። የአንድ ጀነራል ጦር የሆኑ ሰዎች አገተ፣ የሆኑ ሰዎች ገደለ፣ በሚዲያ ተናገረ፣ ሌላው ጦር መጣውና ተበተነ፣ ተሸነፈ። የአምሳ ሶስቱ መፈንቅለ መንግስት ንጉሰ ነገስት ነው ብለን የገደለው ከዛ በታች ያለው አመራሮች ነው የገደለው። የመፈንቅለ መንግስት ሙከራ ተብሏል። የእነ ፋንታ በላይ 81 መፈንቅለ መንግስት የተወሰነ ኃይል የተወሰነ ሰው አገተ፣ የተወሰነ ሰው ገደለ፣ ለመፈንቅል መሞከሩን አንዳንድ ተቋም በመያዝ ማሳየት ሞከረ፣ ሌላው ኃይል ቀለበሰው፣ መፈንቅለ መንግስት ከሸፋል። የአሁኑ መፈንቅለ መንግስት ሶስት ቦታ ቢያንስ እስካሁን ያወቅ ነው። በቤኒሻንጉል ከፍተኛ ኃይል አስገብቷል፣ ጅምጅም ይባል ፓርክ አካባቢ። በባህር ዳር ያደረገውን አድርጓል፣ በአዲስ አበባ ያደረገውን አድርጓል። ያልተደረጉት ስላልሞቱ ህገ መንግስት አትበሉት፣ እነሱ ከሞቱ በኋላ ነው ህገ መንግስት የሚባለው ብሎ ሊያሙኝ የሚፈልጉ ሰዎች አሁን ከቤኒሻንጉል ከያዝናቸው ሰዎች የገዳይ ስልጠና የወሰዱ አሰሲኔት የሚያደርጉ ሰዎች፣ በኦሮሚያ የተመለመሉት አሰሲኔት የሚያደርጉ ገዳዮች። በነገራችሁ ላይ በዚህ መፈንቅለ መንግስት የተሳተፉ ሰዎች ቁጥራቸው ቀላል ያልሆነ ከጥቂት ወራት በፊት ቤተ መንግስት ከመጡ ወታደሮች አብዛኛዎች ተሳትፈውበታል። መከላከያ ገምግሞ አስሮ እነዚህ ወጣቶች ናቸው ይማራሉ ብሎ የሸኛቸውን ተጠቅመውበታል። ግን ይነግሩናል መፈንቅለ መንግስት አይደለም ብሎ ይነግሩናል።
ሰሞኑን የተሞከረው መፈንቅለ መንግስት ባለፈው መጋቢት በተጀመረው የለውጥ ሂደት ላይ እየተቃጡ የቆዩት የተለያዩ ጥቃቶች ተከታይ መሆኑንም ነው ጠቅላይ ሚኒስትሩ ያብራሩት።
ባለፈው አንድ አመት ብዙ አስከፊ ሙከራዎች ተደርገውብናል። የማይታወቁትን አልነግራችሁም፣ የሚታወቁትን ብቻ ነግራችኋል። ሰኔ 16 ለውጥ አምጥተን ሁለት ወር እንኳን ብዛን ሳናል ለማቀጨጭ በአደባባይ የምታውቁት ሙከራ ተደረገ። እሱን በትክክል ወንጀለኞች ለይተን ለህግ አቅርበን ሳንጨርስ ሁለት ወር ባልሞላ ጊዜ ውስጥ በሶማሌ ክልል የኢትዮጵያን አንድነት የሚፈታተን እጅግ የተደራጀ የሰለጠነ ገንዘብ ትጥቅ ያለው በሺዎች የሚቆጠር ኃይል በፖለቲካና በወታደራዊ የተመራ ኢትዮጵያ ያነት አደጋ የሚያስከትል ችግር ገጠመ። በተከታይ አቃጠረ ብዙ ወጣቶች ያረገፈ ብዙ ችግር ያመጣ እሱን ተሻግረን ሙሉ በሙሉ ሳንጨርስ የተደራጀ ወታደር ቤተ መንግስት ድረስ መጣ። ያ የተደራጀ ወታደርን በሚታፈስ መንገድ መልሰን ሁለት ወራት ሳይሞላ በምዕራብ ኢትዮጵያ በሶስት ጦር መንግስት ሆናለሁ የሚል ኃይል ተፈጠረ። በሶስት ጦር መንግስት ሆናለሁ ብሎ ምዕራብ ኢትዮጵያን የሚያተራምስ ኃይል ተፈጠረ። ይህንንም ኃይል አጥተን ምዕራብ ኢትዮጵያ በሶስት ጦር ሳይሆን በምርጫ ብቻ መንግስት የፈጠረባት ሀገር ናት ብለን ጠቅልለን ሳንጨርስ ከቦታ ቦታ ዜጎቻችንን እንደ በግ እየገፉ የሚያፈናቅሉ ኃይል ተፈጠሩ። ህጻናትን፣ ሴቶች አፈናቃዮች ብለው ዘፈኑብን። እኛ ከመጣ የተፈናቀለውን ብቻ ሳይሆን ሳልመጣ የተፈናቀለውን በሙሉ ስንመልስ ግን በግድ መልሳቸዋል። መፈናቀሉን በመጨረስ ሂደት ላይ እንዳለን ሲያውቁ ጥቂቶች አውቀው ኮንሽስሊ ብዙዎች ግን ሳይገባቸው በሁለት እግሯ መቆም ያልቻለችን ሀገር የደሞዝ ጭማሪ በሚሰበብ አንዴ ጤና አንዴ ትምህርት አንዴ መምህር እያሉ ተደራጁ። ፖለቲካ ነው። ኢትዮጵያ ደሞዝ የምትጠይቅበት ጊዜ አልነበረም። ጥቂቶች ኮንሽስሊ ገብቷቸው ብዙዎች ግን ሳይገባቸው ከእነሱም ጋር ውይይት አድርገን ተረጋጉ፣ ጊዜው አይደለም፣ አሁን የምትሰጡበት እንጂ የምትቀበሉበት አይደለም ብለን ስናልፍ የተቀናጀ የሚዲያ በሬ ወለደ ዘመቻ ተካሄደ። መከላከያ ኦሮሞ ነው ያዘው፣ እንትን ኦሮሞ ነው ያዘው፣ ውሸት ነው። የተከበረው ምክር ቤት እያንዳንዱ ተቋም ኦሮሞ ያልተገባ ስልጣን ይዞ ከሆነ አጣርቶ ከኔ ጀምሮ እርምጃ መውሰድ ይችላል። አንድም ቦታ ኦሮሞ ያልተገባ ስልጣን አልያዘም። ሆን ተብሎ የዋሁን ህዝብ ለማባላት ሰፊ ፍራት ሰራ። እሱንም በውይይት እና በፋክት አንዳንድ ቦታ ፋክት እያወጣን ባልተገባ መንገድ አልስታካ ሲላቸው ባህር ዳር ላይ እና አዲስ አበባ ላይ የማይተኩ ሰዎች ተጠፉ።
አሁን ባለችው ኢትዮጵያ መፈንቅለ መንግስት ሊሳካ አይችልም ሲሉም ጠቅላይ ሚኒስትሩ አስረድተዋል።
እንዴት ክልል ላይ መፈንቅለ መንግስት ይደረጋል? ራሽናል አይደለም ከሆነ ሀሳቡ እንዴት በፌደራል መንግስት ላይ መፈንቅለ መንግስት ይደረጋል? መጀመሪያ እኮ ኢራሽናል ቶት ነው እንጂ አሁን ባለው ኢትዮጵያ ማን ነው ማንም ፈንቅሎ መንግስት መሆን የሚችለው? አይቻልም እኮ መተላለቅ ነው እንጂ በፌደራል ደረጃም ቢሆን መፈንቅለ መንግስት የሚታሰብ አይደለም። ለራሽናል ጭንቅላት አንዴ ኢራሽናል ከሆንክ ግን አትፈጽመውም። ለመጀመር ግን ቦታ አትመጥም እንጂ ክልል አይደለም ፌደራል የሚባል በፌደራል አሁን ባለው ኢትዮጵያ ውስጥ መፈንቅለ መንግስት ማሰብ እብደት ነው። አይሆንም። በአንድ የንበር መቶዎች መቶ ሺዎች የሚታረዱበትን ትራጀዲ ፈጽ ይሆናል እንጂ መንግስት ሆነ እንጂ አንችልም። ደግሞ እሱ ሚቅር ሎጂክ መሆኑ ከሆነ እንዴት ሰው አምባጮ መኮንን ይደላል? አምባጮ መኮንን እንኳን ልትገለው ልትቆጣው የሚያሳሳሰው አምባጮ መኮንን ለአማራ ህዝብ የከፈለውን ታሪክ ያወጣዋል። ይህንን ፍልቅልቅ የገደለ ጭንቅላት ራሽናል መሆን አይችልም። አያቆም። ቀበሌ ላይም ወረዳ ላይ መፈንቅል የሚችል ይመስለዋል። እንዲህ ሰው ሳረ መኮንን ይገላል። ሳረ መኮንን እንደ ዳቦ እንደ አበሻ ዳቦ ከታችና ከላይ እሳት እየነደደበት ጓዶቼን ቀብሬ የመጣሁበትን ኢትዮጵያን አላፈርስም እኔ ፈርሳለሁ ያለ ጀግና እንዴት ይገላል? ሰው እንደማንም ሰው መሆን እየቻለ ማለት ነው። የትግራይ ወጣቶች የገደልኩት ለኢትዮጵያ አንድነት ለኢትዮጵያ ዲሞክራሲ ነው። ቃሌ አላጥፍም። የጓዶቼ አጥንት እና ደም ይታወተኛል ያለ ጀግና በአደባባይ የቀጠፈ ሌላው ስላልተሳካ እንዴት መፈንቅለ መንግስት ይባላል ይሉናል። መፈንቅለ መንግስት ነው ይሄ። መከጠይቅ መንግስት መፈንቅለ መንግስት ነው ይሄን ለዚህ የሚፈልጉ ኃይሎች በጊዜ ብዛት እነማን እንደሆኑ እየለየን
የጠቅላይ ሚኒስትሩ የዛሬ ማብራሪያ ለኢትዮጵያ ሕዝብ ማሳሰቢያዎችን የሰጡበት ስጋቶችን የሚያስታውሱበት ነው። ማስረጃና መረጃ የማያነጥረው አሉባልታ፣ አመክንዮና ምርምር የማይመዝነው ወሬና ግለሰባዊ የማስፈጸጋን ደፍጥጦ የሚሄድ ጅምላ ውሳኔ አደገኛ መሆኑን አብራርተዋል። ተቀምጠው የሰቀሉትን ቆሞ ማውረድ የሚቸግርበት ጊዜ እንዳይመጣ ሁላችንም ቆም ብለን እናስብ ሲሉም ጥሪ አቅርበዋል። ባገሪቱ እየተካሄደ ያለው ለውጥ ለኢትዮጵያ ያለውን ፋይዳ የገለጹት ጠቅላይ ሚኒስትር አብይ ወደ ኋላ እንደማይመለስም አብራርተዋል።
ለውጡን የምንመራ ሰዎች በልበ ሙሉነት ነግራችሁን ፈልገው እውነት ከኛ ጋር ስለሆነ ማንንም አያቆመን እውነትን ይዘን ስለምንሰራ የኢትዮጵያ አምላክ እኛን ያግዘናል። ያ ባይሆን ኖሮ እንደምታውቁት ቀለል ባለ መንገድ ከህዝብ ለመከላከል በኔ ደረጃ ሙከራ ያደረገ መሪ ግን ጠባቂው የማይተኛ የማያንቀላፋ ስለሆነ ከንቱ ድካም ነው ሁሉ። ኢትዮጵያውያን አሁን ጠንከር እንበል። አምባቸውን የሚወድ ሳርን የሚወድ ኢትዮጵያዊ ካለ እቺን ሀገር ከደህንነት አውጥተን ወደ ብልጽግና እናሸጋግር። እቺን ሀገር ዲሞክራሲያዊ እናደርግ። የክፎች ሐሳብ እንዳይሳካ እጅ ላይ ተያይዘን እንስራ። አንዱ ሲወጥ አንዱ ግን የሚያስር መሆኑን እንተው አይጠቅመን። ይህንን ካደረግን እቺ ሀገር የፈተና ውርጅብኝ ሲወርድባት የተሻገረች ናት። እንሻገረዋለን። የበለጠ አገግኖናል። የበለጠ አለማምዶ እያንዳንዱ ፈተና የበለጠ አለማምዶናል። የበለጠ ሻርፕ አድርጎናል። በዚህ አጋጣሚ ኢትዮጵያውያን እንዲገነዘቡ የምፈልገው ነገር የዋህነት ይቅርታና ደግነታችን እስከ ኢትዮጵያ አንድነት ብቻ ነው። ብዙ ጊዜ ተሞክሯል። እኛ አንፈራም። በኢትዮጵያ አንድነት ነገም ግንባራችን እንጠጣለን። በዚህ የሚደራደር የለውጥ አማራጭ የለም። ለህዝባችን ይበጃል የምንለውን ለማስቀደም ካልሆነ በስተቀር በኢትዮጵያ ህልውና አይነት አካለ እስኪውቶ ሳይሆን ክላሽ ተከመለ መዋጋት ዝግጁ መሆናችንን የኢትዮጵያ ህዝብ እንዲገነዘብ እንፈልጋለን።
ጠቅላይ ሚኒስትር አብይ አህመድ ዛሬ በፓርላማ የሰጡት ማብራሪያ የመንግስታቸውን የ2011 በጀት ዓመት የሥራ አፈጻጸም ሪፖርት ያቀረቡበትና ለልዩ ልዩ ጥያቄዎችም ምላሽ የሰጡበት ነው። ለሌሎች ጥያቄዎች የሰጧቸው ምላሾች በተለያዩ ዘገባዎች ልመለስባቸው ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።